ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል።
እንስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ አርብ ታህሳስ 26 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያን ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም በየሳምንቱ አርብ ከአድማጮች የደረሱን ደብዳቤዎች የምናስተናግድበትን የደብዳቤዎች አምድ ፕሮግራም አሰምተን ከፍላንድ ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
ሐሙስ ወደ አዲስ አበባ ሲጓዙ ጋላን ወረዳ በጋባሮቢ በሚባል አካባቢ ተጠልፈው የተወሰዱት የደምቢዶሎ ዩኒቨርሲቲ ፕሬዝዳንት እስካሁን መዳረሻቸው ያልታወቀ መሆኑን የኦሮሚያ ኮሙኒኬሽን ጉዳዮች ጽሕፈት ቤት ለዜና ተቋሞች በሰጠው መግለጫ ገልጿል። ፕሬዝዳንቱን ያገቱት ታጣቂዎች ማናቸው ለሚለው ጥያቄ የጽሕፈት ቤቱ ባለስልጣኖች የትጥቅ ትግል እናካሄዳለን ብለው የሚንቀሳቀሱ ናቸው ከሚለው መልስ በስተቀር ይህ ነው ለማለት ያልደፈሩ መሆናቸው ታውቋል። በሐረር ከጊዜ ወደ ጊዜ የወንጀል ድርጊት መባባስ በስጋት እንድንኖር አድርጎናል ሲሉ የክልሉ ነዋሪዎች ገለጹ። በክልሉ ውስጥ በህገወጥ መንገድ መኖሪያ ቤትን ሰብሮ የመግባት ድብደባ፣ ስርቆት፣ የጎዳና የነዳጅ ግብይት እየተባባሰ ሲሆን ያለ መንጃ ፈቃድ ማሽከርከር፣ ከታሪፍ በላይ ክፍያ ማስፈጸምና የጎዳና ላይ ንግድ መባባስ ነዋሪውን ለምሬት የዳረገው ነው ተብሏል። ይህ ሁሉ ወንጀል ሲፈጸም የክልሉ መስተዳደር ድርጊቱን የሚፈጽሙ ዜጎችን ለመያዝ ምንም አይነት እንቅስቃሴ እያደረገ አይደለም በማለት ነዋሪዎቹን በማማረር እየተናገሩ ይገኛሉ። በብሔርና ብሔረሰቦች መካከል ማንነትና የመሬት ይገባኛል ጥያቄዎችን መሰረት አድርገው ለሚነሱ ግጭቶች ምንጭ ህገ መንግስቱ የተዋቀረበት በቋንቋ ላይ የተመሰረተ የጎሳ ፌዴራሊዝም መሆኑን የተለያዩ ክፍሎች እየገለጹ ይገኛሉ። በርካታ ምሁራን በውይይት መድረኮችና በዜና ተቋሞች ላይ ይህንኑ ሐሳብ እያቀረቡ ሲሆን የሐሙስ የኒውዮርክ ታይምስ ጋዜጣ በአስተያየት አምዱ ላይ ይህንኑ በሰፊው የዘገበ መሆኑ ታውቋል። በወልቃይትና በጠለምት እንዲሁም በራያ ከማንነት ጋር የተያዙ ጥያቄዎችና ግጭቶች መነሻቸው በ1984 ዓመተ ምህረት ወሰኑ ሲካለል ያለ ህዝብ ፍላጎትና ውሳኔ ነው በማለት የቀድሞ በአዴፕ ያሁኑ አዴፓ ባለስልጣኖች መግለጻቸውን የጀርመን ድምጽ ሬዲዮ ማክሰኞ ዕለት ባቀረበው ዘገባ ገልጿል። የወያኔው ህገ መንግስት የግጭት ምንጭ ሆኖ በኢትዮጵያ ህልውና ላይ አደጋ ከማምጣትና የወያኔን እድሜ ከማራዘም ሌላ መፍትሄ እንደማይሆን ኢሃፓ ህዝቡን ሲያስረዳ የቆየው አሁን ሳይሆን ገና በ1984 ዓመተ ምህረት ህገ መንግስት ተብዮ በተግባር ላይ ሲውል መሆኑን የሚታወቅ ሲሆን መፍትሄውም ይህን ከፋፋይና አጥፊ ህገ መንግስት አስወግዶ የህዝብ ይሁንታ የሚያገኝ የሀገሪቱን ህገ መንግስት በሽግግር ሂደት አማካኝነት መቅረጽ መሆኑን መናገሩ አይዘነጋም። በኢትዮጵያ ኤሌክትሪክ ኃይል እና ጂኢ ሃይድሮ ፍራንስ በተባለ ኩባንያ መካከል ለአባይ ግድብ 5 የኃይል ማመንጫ ዩኒቶች ተርባይን ጀነሬተሮችን ለማምረት ለመጠምና ለመፈተሽ የሚያስችል 53.9 ሚሊዮን ዩሮ ስምምነት የተፈረመ መሆኑ ተገልጿል። ኮንትራቱ የውሃ መቀበያ አሸንዳዎችና የመቆጣጠሪያ በሮችን እንዲሁም የ11 የኃይል ማመንጫ ተርባይኖችን የዲዛይን ያቅርቦት የገጠማ የፍተሻና የሙከራ ስራዎችን ለማከናወን መሆኑ ተገልጿል። ከዚህ በተጨማሪ በኢትዮጵያ ኤሌክትሪክ ኃይልና ፓወር ቻይና በተባለ ኩባንያ መካከል የአባይ ግድብን የሃይድሮሊክስ የብረት መሰረት ግንባታ ለማከናወን የ125.6 ሚሊዮን ዩሮ ስምምነት የተደረገ መሆኑ ተገልጿል። በአምስት ዓመት ውስጥ በ80 ቢሊዮን ብር ይጠናቀቃል ተብሎ የነበረው የአባይ ግድብ 98 ቢሊዮን ብር ወጥቶበት ከ11 ዓመት በኋላ አለመጠናቀቁ ይታወቃል። የውሃና የኃይል ማመንጫ ሚኒስቴር ሰሞኑን ለፓርላማ እንደተናገረው በ2015 ዓመተ ምህረት ግድቡ የመጀመሪያ የኃይል ማመንጫ ስራውን እንደሚጀምር ገልጿል። ይህን ግድቡን ውሃ ለመሙላት ስለሚወሰድበት ጊዜ በቀረበው አማራጭ ላይ ግብጽ መስማማቷን ሳትገልጽ መቆየቷንና አሁን እየጠበቀች መሆኑን ተነግሯል። በቅርቡ ከሶማሊያ የተባበሩት የተመድ ልዩ መልእክተኛ ኒኮላስ ሃይስም በተመድ የጸጥታው ምክር ቤት ስብሰባ ላይ ተገኝተው በሶማሊያ ውስጥ የተቃውሞ እንቅስቃሴ ከቀጠለ አገሪቱ ወደ አልተፈለገ አቅጣጫ ልትሄድ ትችላለች ብለዋል። በተመድ የሶማሊያ ቋሚ መልእክተኛም በበኩላቸው የዓለም አቀፉ ተቋም በሶማሊያ ውስጥ ጉዳይ መግባት የለበትም የሚል መልእክት አስተላልፈዋል። የተመድ የጸጥታ ምክር ቤት ስለ ልዑኩ መባረር ጉዳይ እንዲያጣራ ከማዘዝ ውጪ የሰጠው መግለጫ የሌለ ሲሆን ሚስተር ኒኮላስ ሃይስ ግን የዋናው ጸሐፊ ድጋፍ እንዳላቸው ተገልጿል። በተያያዘ ዜና የአሜሪካ ወታደራዊ ተቋም በሰጠው መግለጫ ረቡዕ በተካሄደው የአየር ጥቃት 10 የአልሸባብ አባላትን የገደለ መሆናቸውን ገልጿል። ጥቃቱ በአዲሱ የፈረንጆች ዓመት ሲደረግ የመጀመሪያው ሲሆን ባለፈው ዓመት አሜሪካ ከ47 በላይ የአየር ጥቃት ብታካሂድም አልሸባብ አሁንም ሰፊ አካባቢዎችን በቁጥጥር ስር አድርጎ በመንቀሳቀስ ላይ ይገኛል። ለዕለቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች እንዲሁም የፕሮግራሙ ተከታታዮች ሰላሙን ይስጣችሁ። መሰረታዊ ልዩነት የሌላቸው ድርጅቶች ተወያይተው ቢዋሃዱና ቢቀናጁ መልካም መሆኑን ማንንም ይስተዋል ብያላስብም። ውህደቱም ይሁን ቅንጅቱ በእዝ ከሆነና የቶሎቶሎ ቤት ግድግዳው ሰንበሌት እንደሚሆን ያለፈው የኢንጂነሮቹ ቅንጅትና ፍርሻ ብዙ ሳይቆይ ያስተማረን ነው። የዘንድሮቹ የሚፈልገውን የሽግግር ሂደት አግደው በውድድሩ መስክ ሜዳውን ጠባብ በማድረግ ሁለት ሶስት ድርጅት ብቻ ይበቃል በሚል ሊያፍኑ ለምን እንደተነሱ መቼም ምክንያቱን የሚሰጥ ጤነኛ ዜጋ የለም። ጸረ ዴሞክራሲነት ነው የመደራጀት መብት መወሰንና መገደብ። የየድርጅቶችን ቁጥርና ህልውና የሚወስነው ህዝብ ብቻ ነው። ድጋፍ ሰጥቶ ያቆያቸዋል ወይም ድጋፍ ነስቶ ያተናቸዋል። ይከልከል ከተባለማ መደረግ ያለበት በብሔረሰብና ሃይማኖት ሽፋን ወይም ጾታን መሰረት ያደረገ ፓርቲ አይፈቀድም የሚል ህግ ማውጣት ነበር። ይህ እርምጃ እስከተወሰነ ግን የነ አብይ ራሱ ኦዴፓ ሆነ መሰሎቹ ቦታ አይኖራቸውምና የሚቀበሉት አይደለም። አላማቸው ኢትዮጵያ የሚሉትን ድርጅቶች ለመጨፍለቅና አሊያም በጎጠኞች ለመተካት ነው። የንሴራ ነክቶና አውቆ ከተቀመጭ ማድረግ የኢትዮጵያዊ ሁሉ ግዴታ ነው እላለሁ ሲሉ አምበርብር ለማ ከበርሊን ጀርመን ደብዳቤያቸውን አጠናቀዋል።
ድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት የሬዲዮ ስርጭት። በዚች ደብዳቤ የሁለት ዘመናት ወገኞችን ክንብንቦቻቸውን እየገለጽኩ ካባዎቻቸውን እየገፈፍኩ ጭምብሎቻቸውን እየገፈፍኩ ለፍኖተ አድማጮች ለማጋለጥና ለማሳጣት አሰብኩና ብዕሬንም ከወረቀቴ ጋር አዋደድኩት። የሁለት ዘመናት ወገኞች የለውጥ ሐዋርያትና የለውጥ ኃይል የሚባሉት ናቸው። ወደ ዋና ጉዳይ ከመግባቴ በፊት ለውጥ ሲባል ምን ማለት ይሆን የሚለውን ጥያቄ ማንሳቱን ወደድኩ። ለውጥ የሚለው ቃል በቁሙ ከዕለት ተዕለት የኑሮ ዘይቤያችን ጋር ተቆራኝቶ ያለ ነው። ለምሳሌ የተቀደደ ልብስን በመጣፍ በመደረግ አጨማዶ በመስፋት የተቀደደውን ለመክላት የሚደረግ የልብስ ለውጥ ነው። በሌላ በኩል ደግሞ አዲስ ልብስ በማስተፋት ወይም በልክ በመግዛት ሙሉ በሙሉ አዲስ ልብስ በመልበስ አሮጌውን መለወጥም አለ። ድሮ ድሮ የሱፍ ልብስ ወይም የሱፍ ልብስ ዛሬ ስያሜውን ቀይሮ ሙሉ ልብስ ማለት ሳይሆን ትርጉሙ ከበግ ጸጉር የተሸመነ ማለት እንደነበር ተረዱልኝ። ኮቱ ሲያረጅ ይበተንና እንደገና ተበትኖ ሲሰፋ አዲስ ይመስል ነበር። በዘመን ብዛት የተቀየረው መልኩ አዲስ ይመስልና ለዋሾቹ አዲስ ኮት ገዝቶ እንደለበሰ ይመስል ነበር። በርኖስም ለምታውቁት ከበጸጉር የተሸመነ በመሆኑ ሲያረጅ ተገልብጦ ይስተፋና አዲስ ይመስላል። ይህን እንዳለ በቁሙ ከፖለቲካ ለውጥ ጋር ተድራችሁ ብታዩት የሚሰጣችሁ ትርጉም ጠቀሜታ ያለው ይመስለኛል። በፖለቲካም ቢሆን የፖለቲካ ለውጥ በሁለት ይከፈላል። አንዱ እንደ ኮቱና በርኖቱ መገልበጥ መጠጋገን ሲሆን ስያሜውም የጥገና ለውጥ ይባላል። የጥገና ለውጥ ጠቀሜታው ነባሩን አገዛዝ ጨቋኝና በዝባዥ የሆነውን አገዛዝ የህዝብን ደም እያፈሰሰ የነበረውን የፖለቲካ ስርዓት እድሜ እንዲጨምር እንጂ ለህዝብ አንዳች ጥቀሜታ የለውም። በጥገና ለውጡ በመጠቀም የህዝብን ሮሮ እየጮሁ የህዝብ ወገንተኛ በመምሰል ህዝቡን በባዶ ተስፋ በመደለል ለአጭር ጊዜ የህዝብን ድጋፍ ለመሸመት ቢቻልም እንዲህ ያለው የህዝብ ድጋፍ ሳይውል ሳያድር እንደ ማለዳ ጤዛ ረግፎና ተኖ ስለሚጠፋ ተጠገነ፣ ተደረተ፣ ተጣፈ የተባለው የፖለቲካ ስርዓት ጭምብሉ ይገፈፍበትና ያደገበትና የኖረበት ማንነቱ ይከሰታል። ተጠገነ የተባለውም እየተበታተከ ገበናውን ያሳይበታል። ሌላው አጉሬውን ተባይ የፈላበትን በጭቅጭቅ የበከተውን ልብስ በአዲስ እንደመቀየር ያለው የስር ነቀል ለውጥ ነው። አዲሱ ልብስ ከተባዮች፣ ከቱሃኖች፣ ከቅማሎች፣ ከቁንጫዎችና ከቁጫሞቻቸው የነጻ እንደሆነ ሁሉ ስር ነቀል የፖለቲካ ስርዓተ ለውጥም እንዲሁ ከሁሉም አይነት ደመጣሽ ተዋዚያን ነጻ ነው። ለውጥን በተመለከተ ይህን ካልኩ ዘንዳ የጥገና ለውጥ በየትኛው ህብረተሰብ ክፍል ይካሄዳል? እነማንስ ድጋፍ ይሰጡታል የሚለውን ጥያቄ ላንሳ። ቀለሙ የወየበው መልኩ የረገፈው ኮት የሚገለበጠው ለባለቤቱ እንደሆነ ሁሉ የጥገና ለውጥን የሚያራምደውና የሚመራው ህዝብን በኃይል ረጥቶ የሚገዛው ኃይል ሲሆን አድርባዮችን በተቃዋሚነትም ባጫፋሪነት በዙሪያው ማስተለፍ ይቻለዋል። ለ28 ዓመታት የኢትዮጵያ ሀብትን ሲመዘብርና ሲበዘብዝ የኢትዮጵያ ህዝብን በዘር ከፋፍሎ ሲያጋድል ሲገድል ሲገርፍ ሲያሰድድና ሲያፈናቅል ወዘተ የከረሙ ፍርዓት የግብ ጥዋ ሞልቶ በህዝብ ሊወገድ አፍታ እንደቀረው ሲያውቁ ራሳቸውን በግብ ዙፋናቸው ላይ ለማቆየት የህዝብን ቀልብ የሚስቡ ተራ ርካሽ ቃላትን በማነብነብ ራሳቸውን የለውጥ ኃይል ብለው መጥራቱን ተያያዙት። በመሰረቱ ይህ የጥገና ለውጥ ዘረኛው ፍርዓትን በስልጣን ለማሰንበት የተደረገ በመሆኑ ለኢትዮጵያ ህዝብ አንዳች እርባና እንደሌለው በተጨባጭ እየታየ ነው። የኢትዮጵያ ህዝብ ሲዘረፍ የከረመው በሜቴክ ብቻ ይመስል የሜቴክ ሹመኞችን በማሰር የሀገር መዝባሪዎች ፋይል የተዘጋ ይመስላል። በተለያዩ ወቅቶች በወያኔ ተሾመው የሀገር ሀብትን በማዘረፍ ተግባር ላይ ተሰማርተው የነበሩ የብሔራዊ ባንክ፣ የንግድ ባንክ፣ የልማት ባንክ ስራ አስኪያጆችና የቦርድ ሰብሳቢዎች አባላት በአጠቃላይ ሊታሰሩና ሊጠየቁ ይገባቸዋል። በኮንስትራክሽን ኩባንያስም በኮንዶሚኒየም ግንባታ የህዝብን ገንዘብ የዘረፉ በቁጥጥር ስር ውለው ሊዳኙ ይገባቸዋል። ከንፈዳኛውን ያሰረው ስርዓት 97 ቢሊዮን ብር በስኳር ፕሮጀክት የዘረፈውን አባይ ፀሐይን ዝም የሚልበት ሰበቡ ሊጋለጥ ይገባዋል። እነ ክንፈ ከተሸናፊው የህወሓት አንጃ ጋር በመሆናቸው እንጂ በደላቸው ሚዛን ስለደፋ አለመሆኑ ሊታወቅ ይገባዋል። ጌታቸው አሰፋ ላይ የእስር እዚያ ወጣው ስርዓት የጌታቸው አለቃ የሆነውን ስብሐት ነጋን ለምን ለማሰር ልብ አጣ ብሎ መጠየቅ የግድ ይሆናል። ጌታቸው የደህንነቱ ዋና ሹም የነበረ ሲሆን በእስሩ ኢሕአፓን ለመሰለል ዋናው ተጠሪ ልደቱ አያሌው የኦሮሞ ተቃዋሚዎችን በአጠቃላይ ኦነግን በተለይ ለመሰለል ከክንፈ ገብረ መድን ጊዜ አንስቶ ለረጅም ጊዜ ኃላፊ የነበረው ለማ መገርሳ በኦሮሞዎች ደም ለምን አይጠየቅም? አብይ አህመድም ቢሆን ኢንተርኔትንና ስልክን በመጥለፍ የስለላ ኃላፊ ሆኖ የሰራ በመሆኑ ብዙዎችን ያሳፈረና ያስተቃየ ለመሆኑ ጥርጣሬ ሊኖር አይገባውምና ሊጠየቅ ይገባዋል። በባህር ዳርና በአዲስ አበባ የፎቆች ባለቤት የሆነው አዲሱ ለገሰ ተቃዋሚዎችን እያሰረ በማሰቃየትና በመግደል እነ ጸጋዬ ደብተራውንና ጓዶቹን ጨምሮ እጆቹ በደም የተነከሩት በረከት ስምኦን እጆቹ ላይ በሚጮሁ ደሞች እንኳን ለምን የእስር አልወጣበትም ማለት ተገቢ ነው? እነሱ ጃሩ አባዱላ በሌብነትና በህዝብ ደም ለምን አይጠየቁም ማለት ለፍትህ መጮህ ነው ላለው። ግና እየተደረገ ያለው ዘረኛው ፍርሃት ሁሉን ወንጀል በለተለተ ሁኔታ ህወሓት የሚባለው ድርጅት ላይ በማዞር ጊዜው የኦሮሞ ነው እያለ የህዝብን ትግል በማፋዘዝ ያገዛዙን ልጓም እያጠበቀ መሆኑን መገንዘብ ችያለው። ይህ ራሱን የለውጥ ኃይል እያለ የሚጠራውና በገደል ማሚቶች በበላባይ ጋዜጠኞች በይስሙላ ተቃዋሚዎች እየተስተጋባለት ያለው ቡድን የህዝባዊ ለውጥ ጠንቅ ነው። ህዝባዊ ለውጥ አራማጅ ኃይሉ ራሱ ህዝብ ነው። የህዝባዊ ለውጥን እናራምዳለን እያሉ ከተግባራቸው ምላሳቸውን የሚያስቀድሙትን እያንጓለለ እየተፋቸው እንደሆነ እያየን ነው። በርካታ ድርጅቶችና ህዝብን ለማደናገር ለውጥ መጣ የሚለውን እያስተጋቡ እያየው በሰባመታቸው እንዳይማሩ ሰባመት የደነቆሩ የሚለውን አስታወስ። እስከዛሬ በዚች በእኛው ዓለም በመድር ከሄሮድስ አንስቶ እስከ ዘረኛው የወያኔ ኢህአዴግ የግብ ስርዓት ጉድጓድ በራሱ አፈር እንደማይሞላ ሁሉ በገዛ ፈቃዱ ከስልጣኑ ኮርቻ የወረደ የለምና ህዝባዊ አመጹ ቀጥሏል። ከዚህ የለውጥ ኃይል እየተባለ ከሚወሻከተለት ቡድን ጋር በ1967 ዓ.ም ፋሽስቱ ደርግ ራሱን ከህዝብ ጋር ለማወዳጀት የለውጥ ሐዋርያ እያለ ይጠራው የነበረው ነው። አጋጣሚው በህሊናቸው በአንጎላቸው በማሰቢያና በማመዛዘኛቸው ላይ ያልተቀመጡ ያልተኙ ሁሉ በእርጋታ ሊመዝኑትና አርቀው ማየት ይጠበቅባቸዋል ብላለው። ያንንም ሩሲያ ደርግን ተጠቅማ ኢትዮጵያን አስገደለች። አሁንም አሜሪካ ወያኔና ሻቢያን አቅፋ ደግፋ ኢትዮጵያንና ህዝቧን መግደሏ አንሶ አሁንም ሀገራችንን ለተፋ አደጋ እያጋለጠች መሆኗን በእያለንበት እያነሳ አሳጥረን ሳይሆን አርዘመን አቆስተን ሳይሆን አስተን አጥብተን ሳይሆን አካተን ማየት ሀገራችንን የማዳኛው ግዴታችን ነው ላለው። በመጨረሻም እንክርዳድን ከስንዴው ገለባውን ከፈረው ተኩላውን ከበጎቹ በመለየት ሀገራችንን ከተጋረጠባት አደጋ ለማዳን በመከራ ላይ መከራ እየተከመረበት ያለውን የኢትዮጵያ ህዝብ እየተደለተበት ካለው ጦስ ነጻ ማውጫው መንገድ አንድ ነው። እሱም ዘረኞች የጣሉብንን የክፍፍል መስመር በጣጥተን በአንድነት በቃል ኪዳን ተሳስረን ዘረኛውን ፍርሃት አስወግደን በመቃብሩ ላይ ህዝባዊ መንግስት ስንመሰርት ብቻ ነውና ህዝባዊ ትግላችንን እንግፋ እላለሁ ሲሉ ደብዳቤያቸውን ያደረሱን ታዬ ቶላ ከጎላ ሚካኤል አዲስ አበባ ናቸው።
ውድ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላምና ጤና ለእናንተ እንዲሆን የዘውትር ምኞቴ መሆኑን እገልጽላችኋለሁ። ኢትዮጵያ ዜጎቿ የሚጠበሱባትና የሚለበለቡባት የሲኦል መሬት መሆኗን መካድ የማይቻልና በተጨባጭ የሚታይ እውነት ነው። የአንድ አናሳ ቡድን ራሱን በብሔረሰብ አደራጅቶና ነክሶ ህልውናዋን እየተፈታተናት ይገኛል። የዘር ጭፍጨፋ አውድማ ሆና ለ27 ዓመታት ባሽታለች። የጥላቻ ፖለቲካ ህገ መንግስት ተብየውንና መንግስታዊ ተቋሞች ተገን እየተደረገ ሰፊ ዘመቻ ተከፍቶባታል። የቡድንና የግለሰቦች ርፊያ ተግባራት እንደ ወንጀል ሳይሆን እንደ ጀብት የሚነገርባትና የሚወደስባት ሀገር ነች። የዜግነት መብት እውቅና ተነፍጎታል። የዜጎች ሰብአዊ መብት በአደባባይ የሚጣስባት ታሪካቸው፣ ባህላቸው፣ እምነታቸው እንዲጎድፍ በትጋት በጠላቶቿ የሚሰራባት ሀገር መሆኗን የሚክዱ ወይም አላየንም አልሰማንም የሚሉ ካሉ በኢትዮጵያ ውድቀትና ኪሳራ ተጠቃሚ የሆኑት ወያኔዎች ወይም አገልጋዮቻቸው የሆኑ ጀሌዎቻቸው ናቸው ወይም ለነገው ጥቅማቸው ያጎበደዱና እያጎበደዱ ያሉ ናቸው። ጸረ ኢትዮጵያና ጸረ ህዝባ የሆነው ወያኔ በ1967 ዓመተ ምህረት በደደቢት በረሃ ሲጸነስ ትግሉ አላማና ግቡ አድርጎ የተነሳው ጨቋኝ አገዛዝን ሳይሆን የአማራውን ህዝብ እንደ ጠላት አድርጎ ነበር። ይህንን እውነተኛ ታሪክ ወያኔ ታገልለታለው ብሎ በቀረጸው ፕሮግራሙ ላይ ቁልጭ ብሎ ተቀምጧል። ድረ 1983 ዓመተ ምህረት የስልጣን ኮርቻውን በመሳሪያ ኃይል ከተቆጣጠረ በኋላ ለጻው ጭነትና ወያኔነትን መቀየር አልቻለም። አላማውም ሆነ ግቡ ዛሬም ጸረ አማራ ነው። ይህንን የጥላቻ መርዘኛ ቅስቀሳውን በመላ ሀገሪቱ በሚገኙ ብሔረሰቦች መካከል እንዲናኝ በስፋት ሰርቷል። ከጠለምት ፍየል ውሃ ጀምሮ ከሁመራ የተዘረጋውን የጎንደር መሬት ዝርፊያን ያነሳል። የወሎ ራያ ህዝብ ጩኸትንም ልብ ይሏል። የአፋር መሬት ዛሬም ከወያኔዎች እኩሽራ የተላቀቀ አይደለም። ወያኔ ኢትዮጵያን ለማተራመስና ሰላሟን ለመንሳት በመሬት ቅርምትና ዝርፊያ ላይ ብቻ ያነጣጠረ አልነበረም። ዛሬም አይደለም። በህዝቦች መካከል እየረጨው ያለው መርዘኛ የጥላቻ ፖለቲካው መላ ሀገሪቱን አላዳረሰም ማለት አይቻልም። አማራና ኦሮሞን፣ አማራና ትግራይን፣ የኦሮሞና የሶማሌ ህዝቦችን ለመለያየት ያልቆፈረ ጉድጓድ ያልፈነቀለው ቁጥቋጦ የለም። ታዲያ የወያኔን ጨቋኝ አገዛዝ ከስሩ መንግሎ ለመጣል የኢትዮጵያ ህዝብ በዝምታ አልተመለከተው። በመራር ትግል ውስጥ ገብቶ ታግሎታል። ደሙን አፍስሷል። አጥንቱን ከስክሷል። የፋሽስታዊ ደርግ በእናቶች፣ በወጣቶች፣ ባዛውንቶች ወዘተ ላይ የፈጸማቸው ፋሽስታዊና አረመኔያዊ ድርጊቶች በኢትዮጵያ ህዝብ ላይ ለሁለተኛ ጊዜ ተፈጽመውበታል። አስክሬን ተዘግዝቆ ተሰቅሏል። የሻሸመኔውን ያስታውሳል። እናት በልጇ አስክሬን ላይ እንድትቀመጥ ተደርጋለች። የደምቢዶሎውን ልብ ይሏል። ዜጎች በጅምላ ተጨፍጭፈዋል። የባህር ዳሩን፣ የደብረ ዘይቱን፣ የወልድያ፣ የአምቦን ያስታውሷል። የወያኔ አረመኔያዊ ጭፍጨፋ የቱንም ያህል ቢመር፣ የቱንም ያህል መስዋዕትነት ቢጠይቅ ትግሉን ሊያቆመው አይችልም። የመምቻ ጊዜውን ለማራዘም ፋታ ማግኘት የሚያስችለውን የተለመደ ሴራውን መተብተብ ግን አላቆመም። የህዝቡን ትግሉን ለማምከን ከሀገር ውስጥ ምንደኞችና ከባዕድ ኃይላት ጋር ተክቶ እየሰራ መሆኑ በግልጽ እየታየ ነው። የለውጥ ኃይል ተብለው በወያኔና በአሜሪካ የተፈበረኩልን መሆኑን ዛሬ አከራካሪና አጨቃጫቂ ቢሆንም ነገ ከነገ ወዲያ ሴራው መጋለጡ የማይቀር እውነት ነው። የለውጥ ኃይል ተብየውም ተጣፋጭና ማራኪ ቃላት ያለፈ ተጨባጭ የተግባር ለውጥ ማምጣት አልቻለም። የጾታ ክብጥርና የሰላም ኮሚሽን የተባሉ የወረቀት ላይ ስራዎች ስለተደቀደቁ የሚገኝ ለውጥ አይኖርም። በወያኔና ጀሌዎቹ የሚዋቀሩ ግለሰቦችም ሆኑ ተቋማት ወያኔያዊ ተልእኮ ፈጻሚዎች መሆናቸው መጠርጠር ተገቢ ነው። መታገልም ተገቢ ነው። የሰላም ኮሚሽን የሚባለውን ተቋም ላብነት ማንሳት ይቻላል። ቀድሞም የነበረ በሰባት ነጋ የሚመራ ነበር። የዛሬውም የሰላም ኮሚሽን ወይም ሚኒስቴር መስሪያ ቤት የሚመራው በወያኔ ደቀ መዝሙሮች ነው። እኛ እስከሚገባን ድረስ ወያኔያዊ የሰላም መስሪያ ቤት ለወያኔ አገዛዝ ሰላምን ወይም ለአገዛዙ ሰላማዊ ሁኔታን መፍጠር እንጂ ለኢትዮጵያ ሕዝብ ዘላቂ ሰላምን ለመፍጠር ይሰራል ብሎ መጠበቅ ስህተት ነው። የጾታ ስብጥሩም ቢሆን በጾታ ብዛት የሀገርና የሕዝብ ችግሮች ይፈታሉ ማለት አይቻልም። ሁሉም የወያኔ ውልዶች በወያኔ የተጠመቁ የወያኔ ሕገ መንግስትና አብዮታዊ ዲሞክራሲ አምላኪዎች ናቸው። ወያኔያዊና የባዕድ ኃይላት ጥቅም አስጠባቂዎች እንጂ ስለ ኢትዮጵያ ሕዝብ የቆሙ እንዳልሆኑ ነገ ከነገ ወዲያ በግልጽ የምንመለከተው ጉዳይ እንደሚሆን በግሌ አልጠራጠርም። መፍትሄው ተባብሮ ትግሉን መቀጠል ብቻ ነው። ከወያኔዎች ጉልቻ መለዋወጥ የኢትዮጵያ ሕዝብ ጥያቄ ምላሽ ይገኛል ብሎ መዘናጋት አያስፈልግም። መሐመድ አሊ ከደሴ።
ውድ ፍኖቶች እንደምን ከረማችኋል? ይያልኩ የከበረ ሰላምታይን በቅድሚያ አቀርብላችኋለሁ። ሀገራችን ኢትዮጵያ ለረጅም ዓመታት በብልሹ አገዛዞች የተፈጠሩ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች ስር ነቀል በሆነ የለውጥ አካሄድ መፈታት ባለመቻሉ ችግሮቹ እየተወሳሰቡና እየተጠላለፉ መጥተዋል። ዛሬ የሀገራችን ህልውና ከፈተና ውስጥ እስከ መግባት ደርሷል። የሀገር ሀብት ለጥቂቶች መንደላቀቂያ የሆኑ ብዙሃኑ በድህነት ማቅ ውስጥ እንዲዘፈቁና እንዲሰቃዩ ሆኗል። የሀገራችን መልካም ገጽታዎች እየጠፉ የሌሉንና ያልነበሩን መጥፎ ገጽታዎች ጋሃድ እየወጡ እየታዩ መጥተዋል። የሰብአዊ መብት ጥሰቶች ዘግናኝና አሳፋሪ ከመባል ደረጃ ላይ እየደረሱ መጥተዋል። ከሁሉ የኢትዮጵያ ህዝብ በመተሳሰብና በመፈቃቀር ያሳለፋቸውን የፍቅር ዘመን ከዛሬ ላይ በፍቅር መኖር አለመቻል እጅግ አሳሳቢ ጉዳይ የሆነ መጥቷል። ለበርካታ አመታት ህዝብ መስዋዕትነት የከፈለበት የዲሞክራሲ ስርዓት ግንባታ እሁን እንዳይሆን ጥላቻ ትልቅ ጋሬጣ መሆኑ እየታወቀ አጥፊ የሚባሉ ቡድኖችና ግለሰቦች ዛሬ ይህንን የጥላቻ ዘመቻን የከፈቱ ወገኖች እየተበረከቱ መምጣት አሳዛኙም አሳፋሪውም የሀገራችን ገጽታ የሆነ መምጣቱን በመረዳት የህዝብ ትግሉ መቀጠል እንጂ መዳከም የለበትም የሚል ሐሳብ አለኝ። የህዝብ በትግል መከተል አለበት ሲባል የህዝብ በትግል አሉታዊ ገጽታው ብቻ ከአውንታዊ ገጽታው የበለጠ ጎልቶ የሚታያቸው ወገኖች ቁጥር ቀላል የሚባል አይደለም። የተሳሳተ አረዳድ ነው። የህዝብ በትግል የማያቋርጥና ሁልጊዜ መከተል ያለበት ሂደት መሆኑን በውል ካለማመን የመጣ የተሳሳተ አረዳድ ነው። በሌላ በኩል የለውጥ ሂደት ባለመኖሩ ተጠቃሚ የሆኑ ወገኖች የሚሸከሙትና የሚያጠነጥኑት ጎጂ ባህል ነው። ያድርባዮች ለፍርፋሪ ለቃሚ የሚያጠነጥኑት ተልካሽ አቋማቸው እሱ የሚታይ ነው። የጸረ ለውጥ አቀንቃኞች አቋም መሆኑንም ለመረዳት ከባድ አይደለም። የኢትዮጵያ ህዝብ ማግኔት ያልቻለውን የተጠማውን ፍትህ ነጻነትና ዲሞክራሲ በሀገሩ እውን ይሁን ዘንድ ከግማሽ ምዕተ ዓመት ባላነሰ ጊዜ ታግሏል። የዘውድ አገዛዙም ታግሎ ቢጥልም ስልጣኑን በእጁ አላስገባም በፋሽስታዊ ደርግ ተቀምጧል እንጂ። ከፋሽስታዊው ደርግ ውድቀት በኋላም ነጋሲ የሆነውና ከ27 ዓመታት በላይ በስልጣን የቆየው ወያኔም የህዝብ ስልጣንን ባፋኝ ዘረኛ አገዛዙ ቀምቷል። ይህንን በውል የተረዳው የኢትዮጵያ ህዝብ የወያኔ ዘረኛ አገዛዝን ለመጣል የተለመደ ትግሉን አካሂዷል። የኢትዮጵያ ህዝብ የትግል ዓላማ ወያኔን ከስር መሰረቱ ነቅሎ ለመጣል ነው። እንዳለመታደል ሆኖ ከተደጋጋሚ መጥፎ የታሪካችን አሻራ ለመላቀቅ አልታደልንም። የህዝብ በሀገሩና በራሱ ጉዳይ የመወሰን ስልጣኑ በእናውቅልሃለን ባዮችና ባፈጮሌዎች ተነጥቋል። አዲሶቹ ሹሞች በወያኔ ኢህአዲግ መሾማቸውና የወያኔ ልጆች ከመሆናቸው ላይ ክርክር መክፈት አላስፈላጊ ሰጣገባ ውስጥ መግባት ነው። የዚህን እውነታነት ለማረጋገጥ ወደ የትም ሳይኬድ እነሱ ራሳቸው አስረግጠው የተናገሩትና እየተገበሩት ያለ መሆኑን በቂ ማስረጃ ነው። አዲሶቹ ሹሞች ወያኔ ኢህአዲግ ሀገር አጥፊና ዘራፊ እንዲሁም የሰባይ መብት ገፋፊ መሆኑን ያምናሉ። ቀጠል አድርገው ደግሞ ወያኔን ከስሩ መንግሎ መጣልንና ስር ነቀል ለውጥ ማካሄድ ሳይሆን ወያኔን ጠጋግኖ ለውጡን ማሻገር ነው ይሉና፣ ይህንን የምናደርገው ደግሞ ወያኔ ኢህአዲግነታችንን ሳንቀይር በወያኔ ህጋራዊት እየተመረን አብዮታዊ ዲሞክራሲን የሚለውጥ ሳይሆን ቀጣይ የፖለቲካ ኢኮኖሚ ጉዞ ምርኩዛችን አድርገንም ነው ብለው አስረግጠው ነግረውናል። በወያኔ ኢህአዲግ ፖሊሲዎችም መንግስታዊ መዋቅሮቻቸው እንደማይቀየሩም ወቆት ብለናል። አዲሶቹ ሹሞች እኛውና ሻግራቸዋለን እኛውና ወቅላቸዋለን ይላሉ። የሹሞች ስም ቀይርና ልውውጥ ያሳዩን ያሰመጡን ነው። በሹሞች መቀያየር ለውጥን መከጀል ስህተት ብቻ ሳይሆን የህዝብ ንቀት አካልም ነው ቢባል ስህተት የሚል ካለ ራሱ የተሳሳተ መሆኑን ለማረጋገጥ ደግሞ ራሱን መጠየቅ አለበት ባይ ነኝ። የኢትዮጵያን የለውጥ ታሪካችን ገምግሙ ምክሬ ነው። የፖለቲካ ባህላችን ከ50 ዓመታት በፊት ጀምሮ ዛሬ እስካለንበት ዘመን ድረስ ገዢዎች ተራቸውን እየጠበቁ ተፈራረቁብን እንጂ ከፖለቲካ ባህላችን አረዳድና ተረጓጉም ላይ የተለወጠ አንዳች ነገር የለም። የንጉሱ የፋሽስታዊ ደርግም ሆነ ዘረኛው ወያኔ የምርጫ ቧልት ጨዋታን በተመሳሳይ መንገድ አካሂዷል። ዓመታትን እየቆጠሩ ምርጫ ማካሄድ የዲሞክራሲያዊ ምርጫ መለኪያ ሊሆን አይችልም። ምርጫ የዲሞክራሲ ስርዓት መኖር ወይም አለመኖር መለኪያ ሆኖ የሚጠቅመው የህዝብ ስልጣን ባለቤትነትንና የስልጣን ሉዓላዊነትን በተግባር የሚያረጋግጥ ሲሆን ብቻ ነው። ህዝብ ያለችውን አንድ ድምጽ ወደ ስልጣን ማውጣት ወይም ከስልጣን የማውረድ መብቱ የሚጠበቅበትና የሚከበርበት ሲሆን ብቻ ነው። ከዚህ አንፃር ኢትዮጵያ ለ50 ዓመታት የተጓዘችበት መንገድ በገዥዋ መርህ ስትመራ መኖሯን መካድ አይቻልም። በዚህ አፋኝና ዘረኛ አገዛዝ ስርዓት ውስጥም ሉዓላዊ ስልጣን የወያኔ ገዢዎች እንጂ የህዝብ እንዳልነበር ወያኔዎች እንካድህም ቢሉት የሚካድ ሊሆን አይችልም። ይህ የተሳሳተ የፖለቲካ ባህል መቀየር አለበት። የኢትዮጵያ ህዝብ ትግል ከገዢዎች መመሪያ መርህ ወደ ህዝብ ስልጣን መርህ መመሪያ መቀየር አለበት። ከዚህ ላይ ከትውልድ ወደ ትውልድ መሸጋገር የሚችለው መልካም የሚባል የፖለቲካ ባህል ብቻ ሳይሆን መጥፎ የሚባልም ከትውልድ ወደ ትውልድ እየተሸጋገረ ሊሄድ እንደሚችልም መረዳት ተገቢ ነው። በዛሬዋ ኢትዮጵያ የስርነቀ ለውጥ ጎልቶ የሚወጣውና ለዚህ ስርነቀ ለውጥ ደግሞ ሁሉን አሳታፊ የሆነ የሽግግር መንግስት መሰረታ የማይታለፍና የማይደራደሩበት ነው ከሚባልባቸው ዋነኛ ምክንያቶች ውስጥ አንዱና ዋነኛው ነው። የ50 አመታቱ የኢትዮጵያ ፖለቲካ ባህል የሚያረጋግጠው ነገር ስልጣን በኃይል የሚገኝና ስልጣን የሀብት ምንጭና መበልጸጊያ መሆኑን ነው። አዲሶቹ ሽሞች አሽጋግሩንም የምንለው በዚህ በገማና በከረፋ የውያኔ የፖለቲካ ባህል ውስጥ ተወልደው ያደጉና የበቀሉ በመሆናቸው ነው። በ1983 ዓ.ም ውያኔ ወደ ስልጣን ሲወጣ የምዕራብ ሀገራት እንደ እንግሊዝና አሜሪካ የመሳሰሉት ለውያኔዎች የስልጣን መወጣጫ መሰላል ሆነው አገልግሏል። ለአዲሶቹ ሽሞች ከእነ አሜሪካ ለአዲሶቹ ሽሞች የቆሙና ተደጋጋፊዎች መሆናቸውን መካድም አይቻለም። እኔ ደግሞ ይሄ ቁርኝታቸው ያሳስበኛል ያስፈራኛል በሁለት ምክንያቶች። አንደኛው ሀገር ኢትዮጵያ ከዘመኑ የእጅ አዙር ቅኝ ተገዥነት መላቀቅ አለባት ብዬ ስለማምን ነው። የምዕራብ ሀገራት እንደ አሜሪካና እንግሊዝ በለውጥ አማካሪነትና ደጋፊነት የተሰለፉባቸው ሀገራት የበለጠ ወደ ቀውስ ሲገቡ እንጂ ወደ መፍትሄ ሲያደርሱ የሚያመላክት የታሪክ ልምድ እንደሌላቸው ስለማውቅ ነው። ሶሪያን፣ ኢራቅን፣ ሊቢያን ወዘተ መመልከት ይቻላል። ሁሉን አሳታፊ የሆነ የዲሞክራሲ ስርዓትም ሆነ የሽግግር መንግስት መሰረታ ለኢትዮጵያና ኢትዮጵያውያን የቅንጦት ሳይሆን የህልውና ጉዳይ በሆነበት ዘመን ላይ ሆነን በዲሞክራሲ ስም መነግድ ወይም የኛ እናሻግራቸዋለን የቧልት ጨዋታ ውስጥ መግባት የለውጥ ጎዳናውን ወደ አሉታዊ እንጂ ወደ አዎንታዊ ውጤት ያደርሰናል ብሎ መጃጃል ከስተተም በላይ ጸያፍ የሆነ ወንጀልም ነው። ጠባብነትን ዘረኝነትና ጽንፈኝነት አጋፋሪና መሪ ሆነው ለ27 አመታት መልምለው አሳድገው የሾሟቸው ሀገራዊ አንድነትን ማሳበቅ መቻላቸው ያጠራጥራል። ኢትዮጵያ ወገኔ ብለው ለዘመናት የታገሉ ኢትዮጵያውያን የፖለቲካ ድርጅቶችን ማግለልና ጽንፈኛና ጠባቦችን በዙሪያቸው ያሰባሰቡ መምጣታቸው ኢትዮጵያን ያሰጋታል፣ ህዝቦቿን ይረብሻል፣ አደጋውንም አስከፊ እያደረገው መምጣቱን አለመገንዘቡም ስህተት ነው። ለስርነቀ ለውጥ መታገል የዚህ ኡነተኛ መሳሪያው ደግሞ ሁሉን አሳታፊ የሆነ የሽግግር መንግስት መስራታ በድርድር የሚቀመጥ ጉዳይ ስላልሆነ ትግሉ መቀጠል አለበት የደብዳቤ መቋጫ ምክሬ ነው። ደግ ሰው ጉልማ ከአዲስ አበባ።
ለፍኖተ ዲሞክራሲ ሬዲዮ አድማጮች እንዲሁም የፕሮግራሙ ተከታታዮች ሰሞኑን አበበ ተክላይ ማለት የሚባል ማህይም ወያኔ ሲያቀረሽ ሰምተናል። ያ ጻድቃን የሚባለውም ውሎ አድሮ ያው እርጥብ ዘረኛ የትግራይ የበላይነት አቀንቃኝ መሆኑን አሳይቷል። የዘመኑ ወያኔዎች በግዢ ዶክተርና ባለ ዲግሪ እንደሆኑ ሁሉ አበበ ተክላይ ማለትም የሆነ ታፔላ ለጥፏል። የለየለት ወያኔ ሆኖ በመለስ ዜናዊም ሲሾም ሲሸለም የቆየ ኮሾ ጀነራል ነው። ሰሞኑን አለቆቹን ተከትሎ በፈረደበት የ60ዎቹ ትውልድ ላይ ወያኔያዊ ጅራፉ ናቸዋል። የወያኔ ባለስልጣኖች አንድ የሚያደርጋቸው ጉዳይ ካለ ነጋጠባ አይናቸውን በጨዋጥበው መዋሸታቸው ነው። ሀፍረትና ይሉኝታ አልተፈጠረባቸውም። ሌላ አንድ የሚያደርጋቸው ደግሞ ዘወትር በአንድ ህዝብ አማራና በአንድ ድርጅት ኢሃፓ ላይ ሳይታክቱ መዝመታቸው ነው። ወያኔ አይደለንም የሚሉ ቅጥረኞቻቸውንም በዚሁ ዘመቻ ካሰማሩ ቆይተዋል። የሚሰራጨው ሐሰት ያው ነውና ወያኔዎችም የፈጠራ ችሎታቸው እንብዛም በመሆኑ ውሸታቸው እጅ ስኪል ይደጋገማል። አማራው ትግራይና ደህየ የትግራይ ግዛት እስከ መተማ ወልቃይት ራያ ነበር። ትግሬ ተጨቆናል። የ60ዎቹ ትውልድ ሀገር አፈረሰ። የባዕድ ርዕዮት አመጣ። በፊደል ተጣልቶ ተፋጀ። አበበ ወያኔው ይህንኑ ሊያድስና ሊያስተጋባ ሞክሯል። ኢያፓ መሬት ላላሹ ዴሞክራሲ ለጭቁሉ ብሎ በመታገሉ ማንንም ይቅርታ አይጠይቅም። ማህይሞቹ አብዮት የሚመጣው በነባራዊ ሁኔታ በግዴታ መሆኑን በአለማወቅ ወጣቶች አብዮት አመጡብን ብለው ቢያላዝኑም የካቲትን አብዮት በማምጣትና ለስራት ለውጥ በማድረሳችን እንኮራለን እንጂ ምንም ቅሬታ የለንም። ምርጫችን ለሰፊው ህዝብ የሚበጅ ስርዓት መሆኑን የሚያስመሰግን እንጂ የሚያስወቅስ አይደለም። ከዚህ ወያኔ እንኳ ዛሬ እና አበበን መቀሌ ከተተና ዘረኛ ራይ ነበረው ሊያፍርበት የሚገባ ያ ትውልድ ጥፋትን ሳይሆን በመኮንኖች የተደናቀፈን አብዮት ነው ያመጣው። የህዝብ ትግል ዛሬም ተደናቀፈ እንጂ የወያኔ ኢህአዴግን ሙሉ ውድቀት ያበሰረን ነበር። ለምሳሌ ሁሉም ሰው አብይ አህመድ የነያማሙቶ ሴራ መሆኑን ማወቅ ይጠበቅበታል። ዛሬ ሽብርተኞቹ ሆኑ ወያኔዎቹ የደርግ ሆነ የወያኔ ቀጥረኞችና ኢምፔሪያሊስቶች የሚያጓሩበት ያ ትውልድ በደሙ ለውጥን አምጥቶ የነበረ ሲሆን ተቾቹ እኛም ይህን ለህዝብ አደረግን ሲሉ የሚችሉ አለመሆናቸውን ደግሞ ግልጽ ሆኗል። የኢትዮጵያ ምሁራን ለኢትዮጵያና ህዝቧ ሲዋደቁ እና መለስና መሰሎቹ ወደ ትግራይ ጎጠኝነት ወድቀው ጸረ ህዝብ ጸረ ኢትዮጵያ መሆናቸውን ያረጋገጡ ናቸው። በመርህ ደረጃ አቋም ይዞ የተለያየውን ትውልድ በፊደል ተጣላ ብሎ መቀላመድ ተናጋሪውን ያስገምታል መሳቂያ ያደርጋል እንጂ ማንንም አያደናግርም። በክብር ሰማዕታት ደም መቀለል ነው። ባይገርምም የሚያሳዝነው ያንጃው መሪ አፉን ሞልቶ መቅጠፍ አንሶት ፋሽስቶችን ሰለባቸው ይሃፓ ይቅርታ ይጠይቃል ብሎ ሲናገር መስማታችን ነው። ያባዎች ይቅርታ ይጠየቃሉ እንጂ ደማቸውን ካፈሰሱት ይቅርታ አይጠይቁም። ከዋሹ አይቀር ሽምጥጥ ነውና አበበ አንዱ ላባደር ሲል ሌላው ወዛደር በማለቱ ተጋጩ ሲል ያወቀ መስሎ ደንባራ መሆኑን ማስመስክሯል። በዚህ ምክንያት የተፈጠረ ግጭት ከቶም አልነበረም። በመጀመሪያ የኢህአፓ ዴሞክራሲያ እጥሞች ለምሳሌ ድርጅቱ ወዛደር ይል እንደነበር ይታወቃል። ወደኋላ ወዝምቾትን ሲያመለክት ላብ ግን የሰርቶ አደሩን ልፋት የሚገልጽ ነው በመባሉ ኢህአፓ ላባደር ሲል ሌሎች ደግሞ ወዛደር በሚል ቀጠሉ። ቁም ነገሩ ይህና ይህ ብቻ ነው። ቃላትና መፈክሮች ደግሞ መለያ ማወቂያ ናቸው። መደመር የአዲሶቹ ሽቦች ነው፣ ሽግግር የነ ኢህአፓ ነው። በዚህ ያለው ልዩነት የቃል አይደለም፣ የጽንሰ ሐሳብ የይዘት ነው። ዛሬ ወያኔ በከባድ ቀውስ ባለበት በአማራውና በኢህአፓ ላይ ዋና ትኩረት አድርጎ መዝመቱ የሚያስገርም ሳይሆን ሊጠበቅ የሚገባው ነው። ያን ለህዝባዊ ሽግግር የታገለና የተሰዋን ትውልድ ማውገዝ ግን ለወያኔዎቹ ያስፈልጋቸዋል። ለአዲሶቹም የስር ነቀል ለውጥ ሽታም እንዳይኖር ስለሚፈልጉና ሽግግር የሚለውን ከግል ስልጣናቸው አንጻር ጠላት ብለው ስለሚቆጥሩ የነዚህ ህዝባዊ አቋሞች ነጸብራቅ ሆኖ ቆርጦ የታገለውን ትውልድና ድርጅት ማውገዝ ሲያንሳቸው ነው። ኢህአፓ ግን የወያኔን ውድቀትና መውደም መፈለጉን ሚስጥር ያደረገ አይደለምና የወያኔ ጠላት ሲባል ልክ ነው ይላል እንጂ አያስተባብልም። ስር ነቀል ለውጥ ሲልም የወያኔ ደብዛውም ርዝራዡም እንደ ስርዓት መጥፋት አለበት ማለቱ ነው። ከወያኔ መፈጠር ጊዜ ጀምሮ ግን ወያኔና የትግራይ ህዝብ አንድ ናቸው የሚለውን አቋም እንደ ተጻረረ ሁሉም ብሔረሰብ ወደ ቆጡ ተመልሶ ኢትዮጵያዊነትን ይካድ ይጻረር የሚለውንም ትላንትም ዛሬም አጥብቆ የሚቃወመውና የሚታገለው ነው። በጎጥ በሃይማኖት ወዘተ ሊከፋፍሉን የተነሱ ሁሉ ከሶማሌ በከፋ ጥፋት ሊያወርዱን የሚከጅሉ ናቸው። ኢህአፓ ከህዝባዊ አቋሙ ፍንክች ላይ ቢዘምቱበትና የካቲት 66 ትውልድን ዓላማዎች ሊያራክሱ ቢሞክሩ መጨረሻቸው ውርደትና ህዝባዊ ፍርድ ብቻ ነው። አበበና መሰል የታሪክ አተላዎች ጊዜያቸው አልፏል እላለሁ። ማህሌት አምሳሉ ምንጊዜም ኢህአፓ ነኝ ከጎንደር ኢትዮጵያ።
ውድ የፍኖተ ዴሞክራሲ አዘጋጆች ልባዊ ሰላምታዬ ይድረሳችሁ። የሀገሬና የወገኔ እጣ ፈንታ ከምጣዱ ወደ ረመጡ እየሆነ ያየው አመዛዛኝ ህሊና አስተምታኝ ልቦና ያለው ሰው ተደበቀ ወይስ ተማመነ እያልኩ ራሴን እጠይቃለሁ። የወቅቱ የሀገራችንን የፖለቲካ ሁኔታ ትክ ብለን በአርሞ ካየነው ከየትኛውም ዘመን በከፋ ሁኔታ ውስጥ እንደሚገኝ መረዳት አያዳግትም። ከኢህአፓ የተማርኩት ፖለቲካና ፖለቲካ የተለያዩ መሆናቸውን ነው። የሀገራችንን ፖለቲካ ለመገንዘብ በስፋትና በጥልቀት ማንበብ የትርፍ ጊዜ ጉዳይ ሳይሆን ሀገሩንና ወገኑን የሚወድ ሁሉ ሊያደርገው የሚገባ ግዳጅ መሆኑ ሊታወቅ ይገባዋል። እያየሁ እየሰማሁ ያለሁት ግን በፖለቲካ ስም ሲቦታለክ ነው። በዘልማድ ቦታለከ ሲባል ዋሻ ወሻከተ ከጣጠፈ የባጥ የቆጡን ቀባጠረ ማለት ነው። ዛሬ በሀገራችን እንደ አሸን የፈሉት ፖለቲከኞች እንጂ ፖለቲከኞች አይደሉም አላለሁ። ይህን የማነሳው ሀገርንና ህዝቧን እየጎዳ ያለው መቦትለክ ሀቅን እየቀበረ ውሸትን እያነገሰ በመሆኑ ነው። በሰው እጅ የሚቀረጹ ሰው ሰራሽ አምላኮች አይኖች እያሏቸው አያዩም፣ ጆሮች እያሏቸው አይሰሙም፣ በአንደበታቸውም ትንፋሽ የለም ወዘተ የሚለው በሀገራችን በፖለቲካ ስም ለሚኮፈሱ ስልጣን ለያዙትም ሆነ በህዝብ ስም እንታገላለን ለሚሉትም የሚሰራ ይመስለኛል። በሀገራችን ፖለቲካ ከጥንት ጀምሮ ደባ ሲፈጸም ሲወሻከት በሬ ወለደ የፈጠራ ወሬ እየተወራ እዚህ ዘመን መደረሱ እያስዋልኩ ነው። እያዩ አላየንም እየሰሙ አልሰማንም ማለትን ሁሉም የሚለው ይሆንም ዶክተሮቹና ፕሮፌሰሮቹ ሲሉት ያስቀይማል ይገለማል። ገሞራው በ1959 ዓመተ ምህረት በተቀኘው በረከተ መርከም በተሰኘው ግጥሙ ምን ይሆን ጠባዩ የአይኖች ውሃ በጣም ደስ የሚለው ጠቁመው ሲያሳዩ የስሜት በረሃ ምን ይሆን ጠባዩ የጆሮ ከበሮ ለስሜት ባህሪ ያረካል ተብሎ በተስፋ ሲመቱት በስብከት ሲያሻሹት የሚጨፍራቆ እንዴት ይሆን ስራው የምላስህ ስጋ ለርኩስ ስሜት ሲባል መራራ ሲሰጡት እሬቱን ሲያቀምሱት ለውጦ አጣፍጦ የሚያደርገው ሸጋ ያፍንጫ አሰራር ምን ይሆን ምስጢሩ ስሜትን ለማግነን ግማታሙን ሽታ ቀይሮ ሲያደርገው ያለመጠን ጥሩ። ይህ የገሞራው ድምጽ 50 አመት ሙሉ ሲያስተጋባ ለዛሬዎቹ ተደማሪ ተግባስባሾች እንደሚሰራ እዩት። የሚሰማ ስለጠፋ አዋጅ አዋጅ ብዬ እንደ ገሞራው ኃይሉ ገብረ ዮሐንስ ያስተማረኝን የርግማና ታይን ላውረድ። እናንት ጀምሮ ታስክትገባ አስሩን አንስታቸው አስሩን የምትጥሩ ዶክተሮች ፕሮፌሰሮች የትምህርት ማስረጃችሁን ለመቀላመድ አደርባይነት ይዋላችሁ ተመሆኑ የዳሎል ንፍር የእሳት ጎፈር ትምሽክ ካድርጉ ይብላችሁ። ድሮ ድሮ የትምህርት ጮራ ገና ጎህ በቀደረችበት ወቅት የተማረን ለማክበር የተማረ ይግደለኝ ይባል የነበረው ዛሬ ከንቱ አባባል ሆኗል። ስንቱ የተማረ ለባለ ጠመንጆች ለጎጠኞች አድሮ ስንትና ስንት ወጣቶችን አስፎ ገረፈ ገደለ እየሰረቀ ከበረ የሚለው ጥያቄ መልስ ይሆን ዘንድ ይመስላል የተማረ ግደለን የሚለው አባባል መስማት ካቆመ የከረመው። የሀገራችን የፖለቲካ ሁኔታ እንዳይጠራ ሁሉም ሲበጠበጥና ሲደፈርስ እያየን ነው። አሁን ሀገራችን እየተዘፈቀችበት ካለው ጭፍቅ የፖለቲካ ጨለማ ልትወጣ የምትችለው የሀገራችን የፖለቲካ ሁኔታ የሚመለከታቸው ሁሉ የተካተቱበት ጊዜያዊ ህዝባዊ መንግስት በመቋቋም መሆኑን ኢህአፓ እየደጋገመ ጥሪ ማሰማቱ የፖለቲካ ብስለቱንና አርቆ አስተዋይነቱን የሚያሳይ ነው። የሽግግር መንግስት አስፈላጊ ከመሆኑባቸው አበይት ጉዳዮች መሃል አንዱ የኢትዮጵያ ህዝብ ህገ መንግስትን አርቆ ህዝቡ እንዲወያይበት በማድረግ የሚሻሻለው ተሻሽሎ የሚሰረዘው ተፍቆ የሚታከለው ተጨምሮ በህዝብ ድምጽ የሚጠና ህገ መንግስት ለማጽደቅና ለመደንገግ ነው። ይህ ደግሞ ለሀገራችን ዘለቀታዊ ሰላምና እድገት ዋስትና ነው። ዛሬ በኢትዮጵያ ህዝብ ስም የሚጠራው ለኢትዮጵያ ህዝብ ባድ የሆነ በህዝብ የሚናቀና የሚነቀፍ እንደሆነ በተለያዩ ወቅቶች አደባባይ ወጥተው ወያኔን ካወገዙ ህዝባዊ አመጾች መገንዘብ ይቻላል። ጨቋይ መንግስታት በህገ መንግስት ስም የስልጣናቸውን ለማራዘምና ህዝብን ረብቶ ለመግዛት የሚያወጣቸው የመጨቆኛ ህጎች እንጂ የኢትዮጵያ ህዝብ ህጎች ሊባሉ አይገባቸውም። ያጸው አገዛዝ የፋሽስቱ ደርግም ህዝብን ለመጨቆን የሚያስችላቸውን ህግ ለየራሳቸው ደንግገው እንደነበር የሚታወስ ነው። ሶስቱም ፈላጭ ቆራጭ አገዛዞች ህጎቻቸውን ለህዝብ ውይይት አቅርበው ህዝብ በነጻነት ተዋይቶ እንዲያጸድቀው አለማድረጋቸው የአምባገነናዊ ባህሪያቸው መግለጫ ነው እላለሁ። የሽግግር መንግስት አስፈላጊነትን በርካታ ድርጅቶች ሲያነሱት እንደነበር የሚታወስ ሲሆን የመደመር የጨረባ ጫጫታ ሲከሰት አፋቸውን በሰም ያሸጉ በርካቶች ናቸው። አዲሱ ኮሎኔልም እንደ ፋሽስቱ ኮሎኔል መንግስቱ ጊዜያዊ ህዝባዊ መንግስት የሚፈጽመውን የሽግግር ለውጥ ጊዜያዊ ወታደራዊ መንግስት ይሰራዋል ብሎ እንዳለው ሁሉ አዲሱ ኮሎኔልም ሽግግር የሚባለው በእሱ እንዲጣል መናገሩ ከቀደመው ኮሎኔል ጋር ከሚያዛምዱት አንዱ ይመስለኛል። የሚገርመኝ ኢህአፓ በሽግግር መንግስት ጠያቂነት የሚከሱት ናቸው። ዛሬም የጠነዛ የስልጣን ጥመኝነት የሚል ጭቃቸውን ሲለቀልቁ እያስተዋልኩ ተንጋለው ቢተፉ ተመልሶ ታፉ እንዲሉ እየሆነባቸው ነው። አንዳንዶች ኢህአፓ ለሶሻሊዝም ቆሞ በመታገሉም ሊከበር ሲገባው የጭንቅላታቸውን ባዶ ቅልነት በሚያሳይ መልኩ ሲከሱት ሶሻሊዝምን ሳያውቅና ሳይረዳ እንደው በደመ ነፍስ እንደተቀበለው ሲዘላብዱ በሰማው ቁጥር አንዳች ግዙፍ አሳ ነባሪ ዋጥ ጭጭ ያደርጋቸው እላለሁ። በማንበብ በጥልቀት በመረዳት የኢህአፓ ባላትን የሚያክል የለም ቢባል ሀቁን መናገር እንጂ የተጋነነ አይደለም ባይነኝ። በበኩሌ ከቆሎ ተማሪነት አንስቼ ያሳደገኝ ትምህርት ቤቴ ኢህአፓ ነው እና ራሴን የማውቀውን ያህል ስለ ኢህአፓ መመስከር እችላለሁ። መሬት ለአራሹ፣ ዳቦ ለተራበው፣ ስራ ለስርዓት የሚሉት ህዝባዊ ድምጾች ኢህአፓ እስከዛሬ እየጮኋቸው ነው። ዛሬ በቴፒ በለገደምቢ በጋምቤላ በወልቃይት በአላማጣ በአፋር በመተከል በወለጋ ወዘተ የተከሰቱት ህዝባዊ አመጾች መነሻቸው የመሬቱ የማዕድኑ የሌላው ሀብት ሁሉ ተካፋይነት ጥያቄ ነው። ደኖች እየተጨፈጨፉ ውሃዎች እየጠለፉ ለባዳን የመሬት ወራሪ ሲጨፈጨፉ በአንጻሩ ወጣቶች ተመረው በስራ እጦት ሲንከራተቱ እያየን የዛሬ 44 አመት ያነሳ ነው ስራ ለስርዓት የሚለው ኢህአፓ ሲያሰማ የሰማው የዘመኑ ቁጥር ቢነቅድም እዛው በመነሻችን መሆናችን ይሰማኛል። ኢህአፓን የሚረግሙ ዘውድ ናፋቂዎች የፋሽስቱ ደርግ አራጊ ፈጣሪዎችና አሽከሮቻቸው መርዛሙ የጎሳ ፖለቲካን የሚያራግቡ አድርባዎች ባንዳዎችና አንጃዎች ናቸው። እነዚህ ሁሉ ደግሞ ኢህአፓን ይፈራሉ። ስሙ ሲጠራ ይርዳሉ፣ ይርበደበዳሉ፣ ይንቀጠቀጣሉ። ከአይኖቻቸው ሽፋሽፍት አረቀው ማየት የተሳናቸው ኢህአፓ ሁሉም የኢትዮጵያ ህዝብ ጥያቄ በኢትዮጵያ አንድነት ስር በዲሞክራሲያዊ መንገድ ይፈታል ማለቱንና የኢትዮጵያ የውስጥ ጉዳይ ለባዳን አሳልፎ መስጠት አጥሩ ከጠፋ አትክልቱን ጠፋ እንደሚባለው የባዳንን ጣልቃ ገብነት አጥብቆ መቃወም የሚደግፍ ነው እላለሁ። ትግላችን ይፋፋም። ደቂቀ ገሞራው ነኝ ከዋሸራ ጎጃም።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠናቀቃል። ሳምንት አርብ እስከምንገናኝ ደህና ቆዩን።
ይቅርታ? አዎ ይቅርታ፣ ይቅርታ ጠይቁ። ወያኔ አንገታችንን በገመድ አስሮ ሲጎትተን እያያችሁ ዝም። ወያኔ በአደባባይ ሲያርድ የህፃናት ጭንቅላት በጥይት ሲያፈርስ እያያችሁ ዝም። ወያኔ መሬታችንን ነጥቆ ሲያፈነቃቅለን እያያችሁ ዝም። የወያኔ ታናሽ ወንድም አይሲስ ሜዲተራኒያን ባህር በደማችን ሲያቀላ ያያችሁ እየሰማችሁ ዝም ወያኔ ልጅን በጥይት ገሎ እና ሰሬታው ላይ ልትቀመስ ያደረ እያያችሁ እየሰማችሁ ዝም አቤት 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 ከወያኔ ሳንጃ ግድያም ግርፋት ከሚያፈሰው ደም ከሚያጠፋው ነፍሳት የናንተ ዝምታ አይቶ አለማየት ልባችንን ወጋው ሆኖ ድርብነት አው ልባችንን ወጋው ሆኖ ድርብነት እኮ ከወያኔ በልጽኛ የተወዳ ነው በተማሩ ውሾች አድርባይ ልክስክስ በከንፍ አደሮች ነው እናም ይቅርታ ጠይቁ አዘረ አቀበ አፈረጠም ጣለ አረዳ ሳረደ ቢላ ማቀበለ ተሸማ ምነጠቀ ጥርጫ ተካፈለ እጅና እግሮቹ በንጹህ አመድ ደም እስከራፉ ድረስ ይከፍላል ፍጥሩን ለወረወረው ነፍስ እናም ይቅርታ ጠይቁ ሆነስ ከተገኘም የውያኔ ሽበት ኖርያ ፎጣ መጣይቆ አይቀርም ይጨለማ ገፎ ብርቅን ሲመጣ ይቅርታ እንጠይቅ እስከ መቼ ድረስ ወያኔ ሲያል ምንም ፈጅ ሆናችሁ ወገንን ሲያረድ ሀገር ሲበታተን ቅርጫ ተካፍላችሁ በተራበው ዜጋ በየእስር ቤቱ በተወረወረ ወገብ ላይ ቆማችሁ እኮ እስከ መቼ አስሮና ደስቶ በሳት እያጋየ ጆሮአችሁ እየሰማ አይናችሁ እያየ እስከ መቼ ድረስ ለፋሽስት ወያኔ መጣፊያ የምትሆኑ ልክ እንደ ጠመኔ ለዚህ ለበሰበሰ በአራቱም ማዕዘን በቃል የተባለው የፋሽስት ርቅም እንኳንስ ለእናንተ ለራሱም አይጠቅም ይቅርታ ጠይቁ አሁን ንጠቅ እናንተ እናንተ ባሪያ ሁናችሁ አትሙቱ ይቅርታ ጠይቁ ከህዝብ ጎን ቁሙ አሁን ነው ሰዓቱ ከፋኖ የጅብ ቆዳ ከሆነው ወያኔ አይን ላፈር ብሎ ቆሸሽ ነው ይሄኔ ስሩ ከደረቀ ጥፍት እንኳን ካጣ ከመርዛም የጅብ ጥላ ወያኔ ከምኑት አረምን አይን አውጣ ይሄን ነው እንጂ እድሉን ተጠቅሞ ይቅርታ መጠይቅ ወደ ህዝብ ጎራ ፈጥኖ መቀላቀል ከወያኔ ጋር ገሃነም ከመግባት አፍሮ ከመቃጠል ኧረ ይቅርታ ጠይቁ አሁን ነው ሰዓቱ ፈጥናችሁ አምጡ ከወያኔ ጉያስ አይነጋ አለኝ በጊዜው ከሆነ በበደሉ ሰዓት ህዝብ ማሪ ነው ይቅርታ ይቀበላል አይፈጽምም ቅጣት እናም ይቅርታ ጠይቁ በህዝባዊ ማዕበል የቆማችሁበት ስራችሁ ሳይናድ የምትሰሩለት የወያኔው ስራ ሳይገባ ከጉድጓድ ከቀብሩ አፋፍ ላይ አሁን ላቅ በሉ ከህዝብ ጎን አብሩ አብራችሁም ሳሉ አሁን ነው ጊዜያችሁ ከአእምሯችሁ መፋቅ ወያኔን ማስወገድ ይቅርታ ብላችሁ ከህዝብ ጎን መቆም ከህዝብ መዛመድ አንድ ሜትር ተኩል ክብ ሳይሆን ወገመድ አሁን በጨለማው ከህዝብ ወግናችሁ ይህን አረመኔ በቃ ካላላችሁ በደማችን ጠጥቶ ሲወገድ ጨለማ ከተንኮታኮተ ጊዜው ካለፈማ ቀላ ቀሉን ተውት ይቅርታ ብትሆኑ ማን ነው የሚሰማ ይቅርታ ጠይቁ አሁ ይቅርታ እንጠይቅ ይልቅስ ጨለማ ሳይጠፋ ሳይነጋ ለሊቱ ይቅርታ ጠይቁ አሁን ነው ሰዓቱ እየታገልን ሞተንም እየታገልን ጌሳፖ ወያኔን ካፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሮ ሲጠናቀቅ ያኔ አረ ያሳፍራ ያኔማ አይቻልም ማሪ ብሎ ማልቀስ ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሮ ሲጠናቀቅ እናም ይቅርታ ጠይቁ አዎ ይቅርታ እንጠይቅ ይቅርታ ጠይቁ እስከ መቼ ድረስ ለፋሽስት ወያኔ ማጠፋ የምትሆኑት ልክ እንደ ጠመኔ